እሱን አንተ እሱን አንተ እሱን አንተ
Wangel Radio ሰላም ለእናንተ ይሁን አድማጮቻችን በጌታችን በኢየሱስ ክርስቶስ በተገለጠው የእግዚአብሔር ፍጹም ፍቅር ሆነን ወደ ልጁ የፍቅር መንግስት በዚህ ዘመን የእምነትን መጠን አካፍሎ ለጠራችሁና ሊመጡ ባሉ ዘመናትም ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ለሚጠሩት ብሎም ፍርዱ በዓለም ሁሉ ሲገለጥ ጽድቅን ለሚያስተምራቸው ፍጥረታቱ ሁሉ ሰላም ይሁን እንላለን። ወንጌል ሬዲዮ በመልካም ሥራ ሁሉ ፍሬን ያፈራን እግዚአብሔርን በማወቅ እንደግ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን። wangelradio.com
In the shadow, darling, ሰላም ለእናንተ ይሁን አድማጮቻችን ከዚህ በመቀጠል ወንድም ቢንያም እግዚአብሔርን ቃል ይዞልን ይቀርባል። ጌታ የሊዲያን ልብ እንደከፈተ ቃሉ ህይወት ይሆንልን ዘንድ እንድንሰማ እግዚአብሔር ይርዳን። መልካም ጊዜ ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን።
እግዚአብሔርን ፍጹም ፈቃድ ማወቅና ማስተዋል በርሷም ላይ መሄድ። የእግዚአብሔር ፍጹም ፈቃድ የምናውቀበትና የምናስተውልበት ብቸኛው ኃይል የእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር ፍጹም ሐሳብ ነውና የእግዚአብሔር ቃል ወደ ቆላስያስ ሰዎች ምዕራፍ 3 ቁጥር 16 ይናገር የእግዚአብሔር ቃል በሙላት ይኖርባችሁ ይላል። እግዚአብሔር ቃሉ በሙላት እንዲኖርብን ይፈልጋል። የሰላም ህይወት እንድንኖር ዘንድ መመሪያ የሚሆን የህይወት ቃል ነውና ደግሞም ሰው በእንጀራ ወይም በምግብ ብቻ መኖር አይችልም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ተብሎ ተጽፏል። ደግሞም በሕይወት መጽሐፍ የሚገርም ነገር አለ። ይህም እግዚአብሔርና ቃሉ አንድ መሆናቸው ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ቃሉ ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። እንደምናስተውለው በመጀመሪያ ቃል ነበረ፣ ይህም ቃል በእግዚአብሔር ዘንድ ነበረ ይላል። ፍሬ ሐሳቡ ደግሞ ቃልም እግዚአብሔር ነበረ ይላል። የሚገርም ነው። እግዚአብሔር ማን ነበረ ይላል? ቃል ነበረ ይላል። ቃል ሃሌሉያ! እግዚአብሔር ይመስገን። ክብር ሁሉ በኢየሱስ ክርስቶስ ለእግዚአብሔር አምላክ ይሁን። በዚያው ምዕራፍ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ወደድ ብለን ስለ ጌታ ኢየሱስ ክርስቶስ ሲናገር ስናስተውል ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ብሎ ሲናገር እናስተውላለን። እግዚአብሔር ቃሉና ማንነቱ አብረው አንድ የሆነ ማንነት ካላቸው ለቃሉ ያለን ክብር ታላቅ ነው ማለት ነው። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 13 የእርሱ ሐሳብ ቃሉ እንደሆነ አያይዞ ሲናገር እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው ወደ እግዚአብሔርም ይመለስ፣ እርሱም ይምረዋልና ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቀልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ይሆናል። የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እናንተም በደስታ ትወጣላችሁ፣ በሰላም ትሸኛላችሁ። ተራሮችና ኮረብቶች በፊታችሁ እልልታ ያደርጋሉ፣ የሜዳ ዛፎች ሁሉ ያጨበጭባሉ። በእሾህም ፈንታ ጥድ፣ በኩርንችትም ፈንታ በርሰነት ይበቅላል፣ ለእግዚአብሔር መታሰቢያና ለዘላለም የማይጠፋ ምልክት ይሆናል ይላል። እንግዲህ ቃሉ ሲናገረን የምናስተውለው ሐሳቤ እንደ ሐሳባችሁ አይደለም፣ መንገዴም እንደ መንገዳችሁ አይደለም፣ ሰማይና ምድር በመካከላቸው እንዳለ ርቀት ያህል እምነቴ ብላችሁ ያዛችሁት እምነታችሁ የተመሰረተበት ሐሳብ እንዲሁ ከቃሌ የራቀ ነው ይላል። እንዴ ታዲያ ሰው መንገዱ ከእግዚአብሔር እንደሚፈልገው መንገድ ካልሆነ ሰው የእግዚአብሔር ፍጹም ሐሳብ እንዴት ሊያውቅ ይችላል? እግዚአብሔር ይመስገን፣ እግዚአብሔር ጻድቅ ስለሆነ ቀላል አድርጎ ሰጠን። በእውኑ እግዚአብሔር መንገዴ የሚለው መንገድ ምንድናት? መልካም፣ ይህ የተቀደሰ ጥያቄ ነው። መልሱ ጌታ ኢየሱስ የተናገረው ነው። ቃሉም ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ዮሐንስ ወንጌል ምዕራፍ 14 ቁጥር 6። እንግዲህ በእግዚአብሔር ቃል እንደምናስተውለው የእግዚአብሔር መንገድ ማን ነው? ጌታ ኢየሱስ ክርስቶስ ነው። እውነት ማን ነው? ጌታ ኢየሱስ ክርስቶስ ነው። ሕይወት ማን ነው? ጌታ ኢየሱስ ክርስቶስ ነው። ታዲያ የእግዚአብሔርን እና የሰው ሐሳብ መራራቁን ትቶ አንድ የሚሆነው መቼ ነው ማለት ነው? ሰው የእግዚአብሔርን የልቡ ሐሳብ ያዘውን ሕያው ቃሉን ብቻ ሲከተል ነው ማለት ነው። እግዚአብሔር በክርስቶስ ኢየሱስ ፍቅር የወደዳችሁ ወገኖቼ አስተዋላችሁን? ሰማይ ከምድር እንደሚርቅ ሐሳቤና ሐሳባችሁ መንገዴና መንገዳችሁ የተራራቀ ነው ብሎ እግዚአብሔር እንድንስተካከልበት የፈለገው መፍትሄው ልክ ኢየሱስ ክርስቶስ ጋር سنጣበቅ ወይም ህብረት ሲኖርን እንደ ቃሉ سنኖር የዚያን ጊዜ የእግዚአብሔር አምላክ ሐሳብ ጋር ተስማማን ማለት ነው። ለዘመናት ኡስታችን የተቀመጠ ከፍ ያለው የሰው ሐሳብ በክርስቶስ ኢየሱስ እውነት ዕውቀት ሽረን በእግዚአብሔር ሐሳብ የታተመን እንሆናለንና ማንም ሲናገር እንደ እግዚአብሔር ቃል ይናገር ተብሎ ተጽፏልና እንግዲህ የእግዚአብሔር ፍጹም ሐሳብና ፍቃድ ልናስተውልበት የምንችለው ብቻኛው መንገድ የእግዚአብሔር ቃል ነው ማለት ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 17 በእውነትህ ቀድሳቸው ቃልህ እውነት ነው ይላል። እውነት ቃሉ ነው። እንግዲህ ቃሉ እውነት ከሆነ የቃሉ እውነት ፍጥረትን ሲጣራ ምን ይላል? ቃሉ በዮሐንስ ራእይ ምዕራፍ 3 ቁጥር 17 በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ፣ በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር፣ እንዲሁ ለብ ስላልክ በራድም ወይም ትኩስም ስላልሆን ከአፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በሳት የነጠረ ወርቅ ተጎናጽፈህም የራቆትነትህ አፍረት እንዳይገለጥ ነጭ ልብስንም እንድታይም አይኖችህም የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር አትበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥ ድል ለነሳው ከኔ ጋር በዙፋኑ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ደግሞም በትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ሲናገር ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን የማስተምርህ በምትሄድበትም መንገድ የምመራህ አምላክህ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ደግሞ ሲናገር ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ አይጠማም። እንዲሁም በዮሐንስ ወንጌል ምዕራፍ 4 ቁጥር 13 ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም፣ እኔ የምሰጠው ውሃ በርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ። ደግሞ ስለዚህ ሐሳብ በዮሐንስ ወንጌል ምዕራፍ 7 ቁጥር 37 ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። በዮሐንስ ወንጌል 10:10 ደግሞ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። እግዚአብሔር ይመስገን። ጥበበኛና አስተዋይ የሆነና እግዚአብሔርን የሚፈልግ ሰው የተባረከ ነው። ገሮች የእግዚአብሔርን ቃል ሰሙና ደስ አላቸው ተብሎ እንደተጻፈ አስተዋይ ብሩክ ነው፣ ራሱን ይመለከታልና መንገዱንም ለማቅናት ልቡ የሚፈልግና የሚወስን ምስጉን ነው። እርሱም ሕይወት ይሆንልዎና ይበዛልዎ ዘንድ ሕይወትን ይገናኙት። እርሱም ሁሉ በእርሱ የሆነ የፍጥረት ጌታ ጌታ ኢየሱስ ነው። የእግዚአብሔር ፍጹም ፈቃድ ታዲያ ምንድናት? ስናስተውል ፍቃዱ ግልጽ ናት። የፍቃዱ ቃል በዮሐንስ ወንጌል ምዕራፍ 6 ቁጥር 29 ላይ ሲናገር ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ያስተውሉ፣ ፍጻሜውን እግዚአብሔር በመልካም ሊቀርጸውና ሊያሳምረው ይፈልጋል። በቃሉ እንዳስተዋሉት ጌታ ኢየሱስ ያሳየን እምነት በፍቅር የምትሰራ ናት። ያለ ፍቅር የሆነ እምነት ቃሉ እንደሚናገር በጠለማ ያለ ሰው የሚያንጸባርቀው ባህሪ ነው ይላልና ጌታ ኢየሱስ ክርስቶስ ባሳየን በእምነት የምትሰራ የፍቅር አይነት መንገዱንና ፈለጉን በማስተዋል መከተል ደግሞ ታላቅ ጥበብ ነች። እርሱ የፍጥረት ጌታ የህይወትም ራስ ነውና
Thank you. I'm gonna go to the bathroom.
ወንጌል ሬዲዮ